ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ኒውዮርክ ማንሃተን ከሚገኘው የግል ህንጻቸው ትራምፕ ታወር ተነስተው ታሪካዊ የወንጀል ክስ ዳኛ ሁዋን መርቻንት ፊት ወደሚቀርቡበት ከተማይቱ ውስጥ ወደሚገኘው የኒውዮርክ ግዛት ጠቅላይ ፍርድ ቤት ሄዱ። ሙሉ ዘገባው በእለቱ አብይ ርዕስ ይቀርባል። የባልደራስ ምክትል ፕሬዝዳንት አቶ አማሃ ዳኛውን ጨምሮ በረዳት ፕሮፌሰር ሲሳይ አውግቸው ስር የተመዘገቡ ወይንም ስማቸው የተገለጠ የተከፈተባቸው ክስ 5 ግለሰቦች 14 ቀን የጊዜ ቀጠሮ ተሰጣቸው።
ፖሊስ ጠረጠርኳቸው ያለው ወጣቶችን በማደራጀት ወጣቶችን ወታደራዊ ስልጠና በመስጠት ጦር መሳሪያ በማጣጠቅ የጦር ልምምድ እንዲያደርጉ በማድረግ በማህበራዊ ሚዲያና በተለያዩ ሚዲያዎች ግንኙነት በመፍጠር የመደበኛ ድርጅት አድራጎት ካላቸው ጋር ግንኙነት በማድረግ በአዲስ አበባ በአማራ ክልል እና በሌሎች ቦታዎች ውከትና ብጥብጥ ለመፍጠር በማሰባቸው ተይዘው በምርመራ ላይ ናቸው የሚል ነው።
ከጠበቆቻቸው አንዱ የሆኑት የህግ አማካሪና ጠበቃ ሰለሞን ገዛኝን ድምጽ ነው የሰማችሁት። የዚህም ዘገባ ደርሶናል፣ ቆየት ብሎ ይቀርባል። ማክሰኞ መጋቢት 26 2015 ዓመተ ምህረት ጤና ይስጥልኝ፣ እንደምን አመሻችሁ ክብራትና ክብራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ኤልያስ አስማረ በቅንብሩ፣ ኬሊያ ዊሊያምስ ደግሞ በስርጭት ምህንድስናው ተሰይመዋል። በእያሉበት ሆነው የዕለቱን ስርጭት ካሰናዱ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁን ዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና ከእንግድ ወልዴ።
ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ከምሽቱ ዜና ጋር እንግድ ወልዴ ነኝ። የአውሮፓ ህብረትና ዩናይትድ ስቴትስ በኢትዮጵያ የተደረሰውን የሰላም ስምምነት የሚመለከቱት በጥንቃቄ እንደሆነና ከኢትዮጵያ ጋር ያላቸውን ግንኙነት ወደ ነበረበት የሚመልሱት በቀስታ እንደሚሆን የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ጆሴፕ ቦረል ዛሬ ተናግረዋል። ከአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር ተገናኝተው ከተወያዩ በኋላ ቦረል እንደተናገሩት የኢትዮጵያ መንግስት ከህወሓት ጋር የተደረሰበት ስምምነት በዓለም ካሉ ጥቂት መልካም ዜናዎች አንዱ ነው ብለዋል። የአውሮፓ ህብረትና አሜሪካ እጅ ለእጅ ተያይዘው ስራቸውን በመቀጠል የስምምነቱን ተፈጻሚነት መርዳት እንዳለባቸውና ከጠቅላይ ሚኒስትር አብይ አህመድ ጋር ያላቸውን ግንኙነት ወደ ነበረበት ስለመመለስ በተመለከተ ግን በዝግታ የሚደረግ እንደሆነ ቦረል ተናግረዋል ሲል AFP ዘግቧል። ለኢትዮጵያ መንግስትም ሆነ ለትግራይ ወገን ያለን መልእክት ግጭቱ መፍትሄ እያገኘ ያለበትን ሂደት እየተከታተልን መሆኑን እንዲረዱና ግንኙነታችንን ወደ ነበረበት የምንመልሰው ቀስ በቀስና ደረጃ በደረጃ ነው ብሏል የአውሮፓው ህብረት የውጭ ጉዳይ ፖሊሲ ኃላፊ ጆሴፍ ቦረል። በአሁኑ ወቅት እየጣለ ያለው ድንገተኛ ዝናብ ለሰዎችም ሆነ ለእንስሳት መጠጥ የሚሆን ውሃ እያስገኘ ቢሆንም በአንዳንድ ቦታዎች ግን የሚያስከትለው ጎርፍ የኮሌራን መዛመት እያባባሰ መሆኑን የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ኦቻ አስታውቋል። የድርቁ ሁኔታም የቀጠለባቸው አካባቢዎች እንዳሉ የጠቀሰው ኦቻ በድርቅ በተጠቁም ሆነ ባልተጠቁ የኦሮሚያ፣ የሶማሊያና የአፋር ክልሎች እየጣለ ያለው ከባድ ዝናብ እና የሚያስከትለው ጎርፍ የአገር ውስጥ ተፈናቃዮችን መጠለያ ሲያፈርስ የእንስሳትን ህይወት ቀጥፏል፣ እንዲሁም ቀድሞውንም በከፍተኛ ፍጥነት በመዛመት ላይ ያለውን ኮሌራ ማባባሱን በመግለጫው አትቷል። በመሆኑም አፋጣኝ ምላሽ ይሻል ሲል አሳስቧል። ዝናሙ በድርቅ በተጠቁ የኦሮሚያ እና የሶማሌ ክልሎች በሚገኙ የመጸዳጃ አገልግሎት እጥረት ባለባቸው ወይም አገልግሎቶቹ ጨርሶ በሌለባቸው አንዳንድ አካባቢዎች ኮሌራ በፍጥነት እንዲዛመት ማድረጉን ኦቻ ጠቅሷል። ባለፉት 3 ሳምንታት በቦረና ዞን 7 ሰዎች በኮሌራ መያዛቸው ሲታወቅ በኦሮሚያ ክልል 2062፣ በሶማሌ ደግሞ 308፣ በድምሩ 2370 ሰዎች በኮሌራ መጠቃታቸውን አስታውቋል። የህሙማኑ ቁጥር ቀደም ካሉት ሳምንታት ጋር ሲነጻጸር 50% ጭማሪ ማሳየቱንና ባለፈው አንድ ሳምንት ውስጥ ብቻ 51 ሰዎች በኮሌራ እንደሞቱ የኢትዮጵያ የህዝብ ጤና ተቋምን ጠቅሶ ኦቻ በመግለጫው አመልክቷል። ኦቻ አያይዞም ለችግሩ የተሰጠ ባለው መፍትሄ በሁለቱ ክልሎች ሁለት የኮሌራ ሕክምና ማዕከላት ሲቋቋሙ የውሃ ማጣሪያ ስራዎችም ተሰርተዋል። የኮሌራ ክትባት ዘመቻም ተደርጓል ብሏል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ፊንላንድ በዛሬው ዕለት 31ኛው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሆና ስትመዘገብ ከሩሲያዋ ክሬምሊን ቁጣ የተሰማ ሲሆን የአጸፋ እርምጃ እንደሚኖርም አስታውቃለች። ባለፈው ዓመት ሩሲያ ዩክሬንን ከወረረች በኋላ በአውሮፓ ያለው የጸጥታ ሁኔታ ሲቀየር ወታደራዊ ጉዳይን በተመለከተ ለአስርተ ዓመታት ያለው ግንኙነትና በታቅቦ የቆዩት ፊንላንድና ስዊድን ሐሳባቸውን እንዲቀይሩ አድርጓል። ከጥቂት ዓመታት በፊት ፊንላንድ የኔቶ አባል ትሆናለች ብለን አናስብም ነበር። አሁን የጦር ቃል ኪዳኑ ሙሉ አባል ናት። ይህ ታሪካዊ ነው ብለዋል የኔቶው ዋና ጸሐፊ ጀንስ ስቶልተንበርግ። ኔቶ ፊንላንድን ለመከላከል ዝግጁ ይሆን እንደው ጥርጣሬ ላላት ሞስኮ ግልጽ ሆኗል። ፊንላንድ አሁን ደህንነቷ የተጠበቀ ነው ሲሉ አክለዋል ስቶልተንበርግ። የፊንላንዱ የመከላከያ ሚኒስትር አንቲ ካይኮንን በበኩላቸው ሁሉም ወገኖች አሸናፊ የሆኑበት ውሳኔ ነው ብለዋል። ሞስኮ በበኩሏ ውሳኔው በአገሪቱ ጸጥታና ብሔራዊ ጥቅም ላይ የተቃጣ እርምጃ ነው ብላለች። ይህ ከስትራቴጂም ሆነ ከታክቲክ አንጻር የአጸፋ እርምጃ እንድንወስድ ያስገድደናል ብለዋል የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ። ፊንላንድ ኔቶን በመቀላቀሏ በአንድ አባል ላይ የተቃጣ ጥቃት በሁሉም አባላት ላይ እንደተቃጣ ጥቃት ተደርጎ ይቆጠራል በሚለው የጦር ቃል ኪዳን ድርጅቱ ስምምነት አንቀጽ 5 መሰረት መከታዋን አግኝታለች። በሰሜን ምስራቅና በመካከለኛው ናይጄሪያ በተፈጸሙ 4 ጥቃቶች 12 ሰዎች መገደላቸውን ፖሊስ ትናንት አስታውቋል። በአፍሪካ በሕዝብ ብዛት ቀዳሚ በሆነችው ናይጄሪያ በአጨቃጫቂ ምርጫ የተመረጡ አዲሱ ፕሬዝዳንት በሚቀጥለው ወር ቃለ መሐላ ለመፈጸም ዝግጅት በሚደረግበት ወቅት የጸጥታ ሁኔታ አሳሳቢ ሆኗል ተብሏል። አዳማዋ በተሰኘ የአገሪቱ የሰሜን ምስራቅ ክፍል ታጣቂዎች 3 ሰዎችን ገድለዋል። ለድርጊቱ ኃላፊነቱን የወሰደ ባይኖርም ቦኮ ሐራም በአካባቢው አልፎ አልፎ ጥቃት እንደሚፈጽም ይታወቃል። ደኪና በተባለው አውራጃ ደግሞ አንድ የአካባቢው ፖለቲከኛ ተገድለዋል ተብሏል። በቤኑ ግዛት ደግሞ መሳሪያ የታጠቁ ሰዎች የእምነት ስነ ስርዓት በሚከናወንበት ወቅት ወደ ቤተ ክርስቲያን ዘልቆ መግባት አንድ ምዕመን ሲገድሉ 3 ሌሎችን ደግሞ አግተዋል። 2 ምዕመናን ቆስለዋል። በማዕከላዊ ኒጀር ግዛት ደግሞ የወረበሎች ቡድን አባላት እንደሆኑ የሚጠረጠሩ የታጠቁ ሰዎች በበርካታ መንደሮች ባደረሱት ጥቃት ቢያንስ 7 ሰዎች ሲገደሉ 21 ደግሞ ታግተው ተወስደዋል ሲሉ የአካባቢው ባለስልጣናት ተናግረዋል። ላለፉት 2 ሳምንታት በደረሰው ጥቃት ምክንያት ነዋሪዎች አካባቢያቸውን ጥለው ለመውጣት መገደዳቸውን የኤኤፍፒ ዘገባ አመልክቷል። በምስራቅ ኮንጎ ዲሞክራሲያዊ ሪፐብሊክ በሚገኘው ኪቩ ሐይቅ በተከሰተ አደገኛ ንፋስ ምክንያት አንድ ጀልባ ሰጥሞ 6 ሰዎች ሲሞቱ ሌሎች በደርዘን የሚቆጠሩትን ማፈላለጉ ደግሞ ቀጥሏል ሲሉ ባለስልጣናት አስታውቀዋል። ጀልባዋ ነጋዴዎችንና ዕቃቸውን ጭና ከሙጎቴ የደቡብ ኪቩ መዲና ወደ ሆነችው ጎማ በማቅናት ላይ እንደነበረች ታውቋል። ጀልባዋ 20 ኪሎ ሜትር ከተጓዘች በኋላ በአደገኛ ንፋስ ሁከት ገጥሟት ለመገልበጥ እንደበቃች የሙጎቴ ፖሊስ ኃላፊን ጠቅሶ ኤኤፍፒ ዘግቧል። የደቡብ ኪቩ አንድ ባለስልጣን በበኩላቸው ጀልባዋ 150 መንገደኞችን ይዛ እንደነበርና 80 ሰዎች ከአደጋው መትረፋቸውን አስታውቀዋል። የ3 ሴቶችና የ3 ልጆች አስክሬን መገኘቱንም አክለዋል። በኮንጎ ዲሞክራሲያዊ ሪፐብሊክ ለመጓጓዣ የሚያገለግሉ የየብስ መንገዶች ውስን በመሆናቸው ሰዎች በሐይቅና በወንዞች ላይ ለመጓዝ ስለሚገደዱ የጀልባ መስጠም አደጋ የተለመደ ነው ተብሏል። በመጨረሻም አድማጮች፣ በአሜሪካ ይፈለግ የነበረና ጣሊያን ውስጥ በቤት ውስጥ እስር የነበረ አንድ ሩሲያዊ ነጋዴ አምልጦ ዛሬ ማክሰኞ ሩሲያ ውስጥ ተከስቷል። አሜሪካ በሩሲያ ባለስልጣናትና ባለሀብቶች ላይ በጣለችው ማዕቀብ ከሚፈለጉት አንዱ የነበረው የ40 ዓመቱ አርቲዮም ኡስ ባለፈው ጥቅምት ጣሊያን ውስጥ ተይዞ በቤት እስር እንዲቆይ ተደርጎ ነበር። የጣሊያን ፍርድ ቤቶች ለአሜሪካኖቹ ግፊት እጅ በመስጠት አሳልፈው ሊሰጡኝ ስለሚችሉ አምልጫለሁ ሲል ተናግሯል ኡስ። ክራስኖያርስክ የተባለው ክልል አገረ ገዢ ልጅ የሆነው አርቲዮም ኡስ የተጣለውን ማዕቀብ በመጣስ የምዕራባውያንን ቴክኖሎጂ ወደ ሩሲያ ያስገባ ነበር ተብሏል። አሜሪካም በዚሁ ምክንያት ተላልፎ እንዲሰጣ ጠይቃ ነበር። ኡስ ባለፈው ታህሳስ ከእስር ቤት ሚላን ዳርቻ ወዳለ የቤት እስር ውስጥ ተዛውሮ ነበር። የጣሊያን ፍርድ ቤት ግልጽ የሆነ ፖለቲካዊ አድሎ አሳይቷል፣ ለአሜሪካ ግፊትም የመታዘዝ ዕድል ነበረው ሲል ኡስ መናገሩን አሶሴትድ ፕሬስ ዘግቧል። ዛሬ ለአንድ የሩሲያ መንግስት የዜና አገልግሎት ሩሲያ ውስጥ መሆኑን እስከሚገልጽ ድረስ ኡስ የት እንደገባ አይታወቅም ነበር። አሁን ባለው ዓለም አቀፍ ሁኔታ ሁሉም ከኛ በተቃራኒ በቆመበት ወቅት የኔ ማምለጥ ድል ነው ብሏል ኡስ። ኢጣሊያን የመገናኛ ብዙሃን በኡስ ማምለጥ ጉዳይ የሩሲያ የስለላ ወኪሎች እንዳሉበትና እግሩ ላይ የተገጠመውን መከታተያ መሳሪያ ፈተው በሐሰተኛ ፓስፖርት በመኪና ከሀገር እንዳሰጡት ከዛም በግል አውሮፕላን ወደ ሩሲያ እንደተወሰደ ዘግበዋል። የሩሲያ ባለስልጣናት በጣሊያን መገናኛ ብዙሃን ዘገባ ላይ ያሉት የለም። አድማጮች ለምሽቱ ያዝነው ዜና በዚህ ተጠቃሏል። ከቀሪ ዝግጅቶቻችን ጋር አብራችሁ አምሹ። መልካም ምሽት።
እንግዲህ ወልዴን ለሰዓቱ ያለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ማክሰኞ መጋቢት 26 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምጽ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ሲሆን ግርማ፣ የዌብና ማህበራዊ ቅንብሮች አስተናጋጃችን ደግሞ አባየው ገበያው ናት። የስቱዲዮ ድምጽና ምስል አቀናባሪያችን ጆን ነው። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ ነው የምናልፈው። ቀደም ብለን በመግቢያው ያስተዋወቅ ነው የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ኒውዮርክ ማንሃተን ከሚገኘው የግል ሕንጻቸው ትራምፕ ታወር ተነስተው ታሪካዊ የወንጀል ክስ ዳኛ ከተባሉት ሁዋን መርቻን ፊት ወደሚቀርቡበት የኒውዮርክ ግዛት ጠቅላይ ፍርድ ቤት ሄደዋል። የቀድሞ ፕሬዝዳንት በዩናይትድ ስቴትስ ታሪክ የወንጀል ዶሴ የተከፈተበት የመጀመሪያው መሪ ቢሆንም ለመጪው ፕሬዝዳንታዊ ምርጫ የሪፐብሊካን ፓርቲውን አባላት ሰፊ ድጋፍ ያላቸው ቀዳሚ ተፎካካሪ መሆናቸው ግን ይታወቃል። ትራምፕ የተከሰሱበት ከአንዲት የወሲብ ፊልም ተዋናይት ጋር የነበራቸው ግንኙነት አደባባይ እንዳይወጣ ለማፈን ለጥብቅና ጉዳዮች የዋለ በሚል ገንዘብ ከፍለዋል በሚል የቀረበባቸውን የወንጀል ጉዳይ ባዳመጠ አንድ የሕዝብ ፍርድ ሸንጎ ሲሆን፣ ጠበቆቻቸው ግን ጥፋተኛ አይደሉም ሲሉ በእምነት ክህደት ቃል ክሱን አጥብቀው አስተባብለዋል ወይም ያስተባብላሉ ተብሎም ይጠበቃል። ትራምፕ ለመጀመሪያ ጊዜ እንደ ወንጀለኛ ተከሳሽ ፍርድ ቤት ሲቀርቡ የጣት አሻራ እንዲሰጡም ይደረጋል። በአሜሪካ ድምጽ ዘጋቢ አራሽ አራብሳዲ ተናዳውን አጭር ዘገባ ቆንጅታየ እንደሚከተለው ታቀርባለች።
የቀድሞ ፕሬዝዳንት ዶናልድ ትራምፕ ኒውዮርክ ማንሃተን በሚገኘው ፍርድ ቤት ቀርበው የቀረቡባቸውን ክሶች ያደምጣሉ። የአካባቢው ጎዳናዎች ከዓለም ዙሪያ ሂደቱን የሚከታተሉ ጋዜጠኞች ሞልተዋቸዋል። ትራምፕ በወንጀል የተከሰሱ የመጀመሪያ የዩናይትድ ስቴትስ ፕሬዝዳንት ናቸው። የቀረቡባቸው ክሶች ምን እንደሆኑ በእርግጠኝነት በዝርዝር ባይታወቅም ከሳቸው ጋር ወሲባዊ ግንኙነት ነበረኝ ያለችው ስቶርሚ ዳንኤልስ የምትባል የወሲብ ፊልም ተዋናይት በ2016ቱ የፕሬዝዳንታዊ ምርጫ ዘመቻቸው ጊዜ ስለ ግንኙነታችን እንዳልናገር ከፈልን ካለችው አፍ ማዘጊያ ገንዘብ ጋር የተያያዘ ነው። ትራምፕ ፈጸሙ የተባሉትን ወንጀሎች በሙሉ አስተባብለዋል። ትራምፕ ትናንት ከፍሎሪዳ ተነስተው ኒውዮርክ የሚገኘው ትራምፕ ታወር ሕንጻቸው ገብተው አድረዋል። ኒውዮርክ ሲደርሱ ደጋፊዎቻቸውም ተቃዋሚዎችም የጠበቋቸው ሲሆን የኒውዮርክ ከተማ ከንቲባ ኤሪክ አዳምስ የሚከተለውን ትዕዛዝ ሰጥተዋል።
Control yourselves. ራሳችሁን ተቆጣጠሩ። ኒውዮርክ ከተማ መኖሪያችን ነች እንጂ የናንተ ያለ ቦታው የሚገለጽ ቁጣ ማራገፊያ ሜዳ አይደለችም።
ትራምፕ እጃቸውን ሰጥተው ችሎቱ ፊት ሲቀርቡ የማንሃተን ወረዳ አቃቢ ሕግ ቢሮ ታሽጎ የቆየውን የወንጀል ክስ ይፋ ያደርጋል። ትራምፕ ዛሬውኑ ተለቀው ወደ ፍሎሪዳ እንደሚመለሱና የቀረበባቸውን የወንጀል ክስ ለመጪው ፕሬዝዳንታዊ ፉክክራቸው ድጋፍ ማሰባሰቢያ እንዲሆን አድርገው ያቀርቡታል ተብሎ ይጠበቃል።
ቆንጅት ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች፣ በአሁን ሰዓት በመካሄድ ላይ ያለውን የችሎቱን ሂደት የተመለከቱ ዘገባዎች በድረገጻችንና በማህበራዊ ገጾቻችን ዘግየት ብለን እንደመጡ እናቀርባለን። ወደ ተከታዩ ርዕስ ወስዳችሁ ወደ አዲስ አበባ ነው የሚመለሰን። ፓርላማው ከፍተኛ ፍርድ ቤት ፕሬዝዳንትና ምክትላቸውን ሹመት አጽድቋል። የቀድሞ የቡሌሆራ ዩኒቨርሲቲ ፕሬዝዳንት ያለ መከሰስ መብት ተነስቷል። የኢትዮጵያ ሕዝብ ተወካዮች ምክር ቤት ወይዘሮ ሌሊሳ ደሳለኝን የከፍተኛ ፍርድ ቤት ፕሬዝዳንት፣ ወይዘሮ ዛሃራ ዑመርን ደግሞ ምክትል ፕሬዝዳንት አድርጎ ሾሟል። ወይዘሮ ሌሊሳ ደሳለኝ የፌዴራል ጠቅላይ ፍርድ ቤት ዳኛ የነበሩ ሲሆን ወይዘሮ ዛሃራ ዑመር ደግሞ በሶማሌ ክልል በተለያዩ ደረጃዎች በዳኝነትና በሌሎችም ሕግ ነክ አገልግሎቶች ያገለገሉ መሆናቸው ታውቋል። በሌላ በኩል ምክር ቤቱ የቀድሞ ቡሌሆራ ዩኒቨርሲቲ ፕሬዝዳንት የነበሩትን የተወካዮች ምክር ቤት አባል ዶክተር ጫላ ዋታን ያለመከሰስ መብት አንስቷል። ያለመከሰስ መብታቸው የተነሳው ዶክተር ጫላ የቡሌሆራ ዩኒቨርሲቲ ፕሬዝዳንት በነበሩበት ወቅት ፈጽመዋቸዋል በተባሉ የተለያዩ የሙስና ተግባራት በመንግስት ላይ ከፍተኛ ጉዳት አድርሰዋል በሚል የፍትህ ሚኒስቴር ያቀረበውን ጥያቄ ተከትሎ መሆኑን ማብራሪያ ተሰጥቶበታል። ዶክተር ጫላ ዋታ ያለመከሰስ መብታቸው በእንደራሴዎች ምክር ቤቱ መነሳቱን ተከትሎ በፖሊስ ቁጥጥር ስር ውለዋል። ለዝርዝሩ ኬኔዲ አባተ።
የጠቅላይ ሚኒስትሩን የሹመት ውሳኔ ሐሳብ ለምክር ቤቱ ያቀረቡት የመንግስት ተጠሪ ሚኒስትር ተስፋዬ በልጅጌ ሹመቱ ነባሮቹ የከፍተኛ ፍርድ ቤት ፕሬዝዳንትና ምክትላቸው በገዛ ፈቃዳቸው ስራቸውን መልቀቃቸውን ተከትሎ እንደተከናወነና ይሄውም በሕገ መንግስቱ አንቀጽ 82 መሰረት መፈጸሙን አብራርተዋል።
በኢፌድሪ ሕገ መንግስት አንቀጽ 81 ንዑስ ቁጥር 2 መሰረት በፌደራል ዳኞች አስተዳደር ጉባኤ ተመርጦ የቀረቡትን ክብርት ወይዘሮ ሌሊሳ ደሳለኝ የፌደራል ከፍተኛ ፍርድ ቤት ፕሬዝዳንት ሆነው እንዲሾሙ የኢፌዴሪ ጠቅላይ ሚኒስትር በእጩነት አቅርቧል። ወይዘሮ ሌሊሳ ደሳለኝ ያላቸውን የዳበረ ልምድና የስራ ብቃት ከግምት በማስገባት ለፌደራል ከፍተኛ ፍርድ ቤት ፕሬዝዳንትነት እንዲሾሙ የቀረበውን የውሳኔ ሀሳብ ተቀብሎ እንዲያጸድቅ በአክብሮት ጠይቃለሁ።
በፕሬዝዳንትነት የተሾሙት ወይዘሮ ሌሊሳ ደሳለኝ ከ1995 ዓ.ም ጀምሮ ባላቸው የ20 ዓመታት የስራ ልምድ በተለያየ ደረጃ ባሉ የኦሮሚያ ክልል ፍርድ ቤቶች እንዲሁም በፌዴራል ደረጃ እስከ ጠቅላይ ፍርድ ቤት ዳኝነት ማገልገላቸው ተብራርቷል። በሶማሌ ክልል በተለያዩ ደረጃዎች በዳኝነትና በሌሎችም ሕግ ነክ አገልግሎቶች ያገለገሉት ወይዘሮ ዛሃራ ዑመር ደግሞ የከፍተኛ ፍርድ ቤት ምክትል ፕሬዝዳንት ሆነው ተሹመዋል። ሹመቱን በማስመልከት ከምክር ቤቱ አባላት የተለያዩ አስተያየቶች የተሰነዘሩ ሲሆን ከነዚህም መካከል ነባሮቹ የከፍተኛ ፍርድ ቤት ፕሬዝዳንትና ምክትሏቸው ኃላፊነታቸውን የለቀቁት በፈቃዳቸው መሆኑ ከመገለጹ ባለፈ ከዳኝነት ነጻነት ጋር በተያያዘም ችግሮች ሊኖሩ ስለሚችሉ ምርመራ መደረግ አለበት በሚል ከአንድ የምክር ቤት አባል አስተያየት ተሰንዝሮ ምላሽ ተሰጥቶበታል።
ከስድስት ወር ባልሞላ ጊዜ ውስጥ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንትና ምክትል ፕሬዝዳንት በተመሳሳይ በራሳቸው ጥያቄ በሚል ምክንያት ስራ መልቀቃቸው ይታወቃል። ጥያቄው ምንድን ነው? ወይም ምክር ቤቱ እንዲመረምረው የምፈልገው ይህን ጉዳይ ከዳኝነት ነጻነቱ ጋር የሚያያዝ ነገር የለውም ወይ? ምናልባት አስፈጻሚው አካል በዳኞች ነጻነት ውስጥ ጣልቃ እየገባ ሊሆን አይችልም ወይ? መርምረነዋል ወይ? እሱ በደንብ ቢታይ ይፈልጋለሁ። ምክንያቱም ቅርብ ጊዜ በሀገራችን እያየነው ያለው ነገር የዳኝነት ነጻነትን የሚጋፋ ነገር እየተስተዋለ ስለማይ ከዛ ጋር ይተሳሰባል ብዬ ስለማስብ ነው።
በዳኝነት ስርዓት ላይ ጣልቃ ገብነትን በሚመለከት የሕግና ፍትህ ጉዳዮች ቋሚ ኮሚቴ አለ። የጠቅላይ ፍርድ ቤት ሪፖርት፣ አጠቃላይ ፌደራል ፍርድ ቤቶች ሪፖርት በሚቀርብበት ጊዜ ምክር ቤት መመርመር ይችላል። ስለዚህ ይሄን አሳይመንት ወይም ይሄን የቤት ስራ የሚሰጠው ለኛው የፍትህና ሕግና ፍትህ ጉዳዮች ቋሚ ኮሚቴ ይሆናል ማለት ነው። ያ ሪፖርት የሚቀርብበት ጊዜ ልንዋይ ስለሚችል
ምክር ቤቱም በውሳኔ ሀሳቡ ላይ ውይይት ካደረገ በኋላ ሹመቶቹን በሁለት ድምፅ ታቅቦ በአብላጫ ድምፅ አጽድቋል። ተሿሚዎቹም በምክር ቤቱ ፊት ቀርበው ቃለ መሐላ ፈጽመዋል። በሌላ ዜና የሕዝብ ተወካዮች ምክር ቤት አባል የሆኑት የቀድሞው የቡሌሆራ ዩኒቨርሲቲ ፕሬዝደንት ዶክተር ጫላ ዋታ ያለመከሰስ መብታቸው በምክር ቤቱ ተነስቷል። ዶክተር ጫላ የዩኒቨርሲቲው ፕሬዝደንት በነበሩበት ወቅት የመንግስት የግዢ ሕግ ከሚፈቅደው አሰራር ውጭ በመቶ ሚሊዮኖች በሚቆጠር ብር ግዢዎችን በመፈጸም በመንግስት ላይ ከፍተኛ ጉዳት እንዳደረሱ እንዲሁም በሌሎች ተያያዥ የሙስና ተግባራት እንደተጠረጠሩ በመግለጽ የፍትህ ሚኒስቴር ያቀረበውን ጥያቄ ተከትሎ ነው ምክር ቤቱ ያለመከሰስ መብታቸውን በማንሳት ውሳኔ ያሳለፈው። በፍትህ ሚኒስቴር የቀረበውን ጥቆማ መነሻ በማድረግ የህግና ፍትህ ጉዳዮች ቋሚ ኮሚቴ ምርመራ ማድረጉን የገለጹት የኮሚቴው ሰብሳቢ ወይዘሮ እጸገነት መንግስቱ ተከታዩን ብለዋል።
በተደረገ ወንጀል ማጣራት የብር 195,012,812.81 የሚያወጡ የተለያዩ የግንባታ ስራዎች ለዘጠኝ ተቋራጭ ከመንግስት የግዥ አዋጅ እና አፈጻጸም መመሪያ ውጪ በቀጥታ እንዲፈጸም በማድረግ ዩኒቨርሲቲው ለመሰረተ ልማት ግንባታ የተፈቀደለትን የካፒታል በጀት አላግባብ በመጠቀም የግዥ ህግና ደንብ ባልተከተለ መልኩ ዋጋቸው 116,000,000 ብር የሆኑ 14 ተሽከርካሪዎች እና ማሽነሪዎች በግል ተቋራጭ ድርጅት ስም ግዥ ተፈጽሟል። ተሽከርካሪና ማሽነሪዎቹ በዩኒቨርሲቲው ገንዘብ የተገዙ ቢሆንም በግል ተቋራጮች ድርጅቶች ስም እንዲሆኑ ተደርጓል። ከዚህ በተጨማሪም ተሽከርካሪና ማሽነሪዎቹ የተገዙበት ዋጋ እጅግ የተጋነነ ሲሆን ለምሳሌ ያህል አንድ ደብል ጋቢና ፒካፕ ለተሽከርካሪ ተቋራጭ ድርጅቱ ካስመጪ በብር 3,300,000 ግዥ የተፈጸመ ቢሆን ዩኒቨርሲቲው በብር 6,173,396.83 እንደተገዛ ተቆጥሮ ክፍያ በመፈጸም ብር 2,873,396 እናፍ የተከፈለ መሆኑ በአጠቃላይ የ14ቱ ተሽከርካሪዎችና ማሽነሪዎች ባለቤት የዩኒቨርሲቲው ሳይሆን የስራ ተቋራጭ ድርጅቶች እንዲሆኑ በማድረግ የመንግስታትና ንብረት እንዲባክን አድርጓል።
ዶክተር ጫለዋታም የቀረበባቸውን ያለመከሰስ መብት መነሳት በመከላከል አስተያየት ሰጥተዋል። ምክር ቤቱም በዶክተር ጫላ ላይ የቀረበውን ያለመከሰስ መብት በአንድ ድምጽ ተአቅቦ በአብላጫ ድምጽ ያጸደቀ ሲሆን ድምጽ ተአቅቦ ያደረጉት ባለጉዳዩ ዶክተር ጫላዋታ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። ወደ ተከታዩ ዘገባ ስናልፍ አንድ ከፍተኛ የኤርትራ ወታደራዊ ልዑካን ቡድን በኢትዮጵያ ልዩ ልዩ ተቋማትን ጎብኝቷል። የጉብኝቱ ዋና ዓላማ የሁለቱን ሀገሮች ወታደራዊ ትብብር ይበልጥ ለማጠናከር መሆኑን የኤርትራው ማስተዋቂያ ሚኒስትር ተናግረዋል። መለስካቸው አማን የተከታተለው።
በኤርትራው ብሔራዊ ደህንነት ተቋም ኃላፊ በብርጋዴር ጄኔራል አብርሃ ካሳ የተመራ ከፍተኛ ወታደራዊ ልዑካን ቡድን ባለፉት ሁለት ቀናት በኢትዮጵያ ይፋዊ የሥራ ጉብኝት ማድረጉን የኤርትራ መንግሥት ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በትዊተር ገጻቸው አስታወቁ። የጉብኝቱ ዋና ዓላማ የሁለቱን አገሮች ወታደራዊ ትብብር በይበልጥ ለማጠናከር እንደሆነ የገለጹት አቶ የማነ ቡድኑ ከትናንት በስቲያ የቤኒሻንጉል ጉሙዝ ክልል ዋና ከተማን አሶሳንና የታላቁ ኢትዮጵያ ህዳሴ ግድብን መጎብኘቱን ተናግረዋል። ትናንት ደግሞ ይኸው የልዑካን ቡድን የኢትዮጵያን የመረጃ መረብ ደህንነት ኤጀንሲን፣ የአርቲፊሻል ኢንተሊጀንስ ተቋምን፣ የፌዴራል ፖሊስ ዋና መስሪያ ቤትን፣ የሳይንስ ሚውዚየምንና አብርሆት ቤተ መጻሕፍትን መጎብኘቱን ሚኒስትሩ ዘርዝረዋል። በልዑካን ቡድኑ ከተካተቱት የኤርትራ ከፍተኛ ወታደራዊ መኮንኖች መካከል ብርጋዴር ጀነራል አብርሃ ካሳን ጨምሮ ሜጀር ጀነራል ሮሞዳን አውሊያ፣ ብርጋዴር ጀነራል ሀዲሽ ኤፍሬም፣ ብርጋዴር ጀነራል ኢዮብ ፍሳዬና ብርጋዴር ጀነራል ሚካኤል ሃይነስ እንደሚገኙበት ሚኒስትሩ በትዊተር ገጻቸው ይፋ አድርገዋል። አንዳንድ ለኤርትራ መንግሥት ቅርብ የሆኑ ምንጮች እንደነገሩኝ የልዑካን ቡድኑ የሥራ ጉብኝት ከፍተኛ ቁም ነገር ያዘለ መሆኑ አይጠራጥሩም። ይህን የሚያረጋግጡትም የቡድኑ መሪ ብርጋዴር ጀነራል አብርሃ ካሳ በፕሬዚዳንት ኢሳያስ አፈወርቂ ዘንድ ያላቸውን ተደማጭነትና ተቀባይነት መሠረት በማድረግ ነው። ከዚህ ጉብኝት ሁለት ሳምንታት ቀደም ብሎ የዩናይትድ ስቴትስ መንግሥት የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ይፋ ባደረጉት ጋዜጣዊ መግለጫቸው ሕግንና ሕቆችን በጥንቃቄ አገናዝበው የደረሱበት ውሳኔ የኢትዮጵያ የሀገር መከላከያ ሰራዊት፣ የኤርትራ መከላከያ ኃይል፣ የህወሓት ኃይሎችና የአማራ ኃይሎች አባላት በግጭቱ ወቅት የጦር ወንጀሎችን መፈጸማቸውን አረጋግጫለሁ ብለዋል። ለዚህ በሕግ ሊጠየቁ ይገባቸዋል ሲሉም አሳስበዋል። የኤርትራ መንግሥት ለውጭ ጉዳይ ሚኒስትሩ መግለጫ ምላሽ ሰጥተው በማግስቱ ነበረ። የኤርትራ የውጭ ጉዳይ ሚኒስቴር በሰጠው ምላሽ የቀረበውን ክስ እንደማይቀበል ገልጾ የኢትዮጵያና የኤርትራ ሕዝቦች እንዲሁም የአካባቢው ሕዝቦች ለችግሮቻቸው መፍትሄ ለመፈለግና ለመስጠት መብቱም ብቃቱም አላቸው ሲል ተቃውሟል። ጉብኝቱን በተመለከተ ከኢትዮጵያ መንግስት በኩል ያለውን አስተያየት ለማግኘት የተደረገው ጥረት ለጊዜው አልተሳካም። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። ክብራትና ክብራን አድማጮች፣ የተከታዩም የችሎት ውሎ እዚያው አዲስ አበባ ያቆየናል። የባልደራስ ምክትል ፕሬዚዳንትን አቶ አምሃ ዳኘውን ጨምሮ በረዳት ፕሮፌሰር ሲሳይ አውግቸው የክስ መዝገብ ክስ የተከፈተባቸው 5 ግለሰቦች የ14 ቀናት የጊዜ ቀጠሮ ተሰጣቸው። በክስ መዝገብ ውስጥ የተካተቱት በአጠቃላይ 6 ግለሰቦች መሆናቸውን ለአሜሪካ ድምጽ የገለጹት ከጠበቆቻቸው አንዱ የሆኑት የህግ አማካሪና ጠበቃው ሰለሞን ገዛሃኝ፣ ከስድስቱ አንዱ የሆኑት ፕሮፌሰር ማረጉ ቢያበን በ30,000 ብር ዋስ እንዲፈቱ ተወስነዋል ብለዋል። ፖሊስ ግለሰቦቹን ሁከትና ብጥብጥ በማስነሳት ወንጀል እንደተጠረጠራቸው ለፍርድ ቤቱ መግለጹንም ጠበቃው ጨምረው ተናግረዋል። ኬኔዲ አባተ ነው የተከታተለው።
በረዳት ፕሮፌሰር ሲሳይ አውግቸው መዝገብ ስር ክስ የተከፈተባቸው የባልደራስ ምክትል ፕሬዝዳንት አቶ አምሃ ዳኘው እና ሌሎች 5 ተጠርጣሪዎች በትላንትናው ዕለትና ዛሬ ፍርድ ቤት ቀርበዋል። የችሎቱን ሂደት በተመለከተ አስተያየት የሰጡን ከጠበቆቻቸው አንዱ የሆኑት የህግ አማካሪና ጠበቃ ሰለሞን ገዛሃኝ ተጠርጣሪዎቹ ባለፈው አርብ መጋቢት 22 2015 ዓ.ም እኩለ ሌሊት አካባቢ መያዛቸውን ተናግረዋል። በትላንትናው ዕለት ፍርድ ቤት ቀርበው ክርክር መደረጉንና ፖሊስ በምን ወንጀል እንደተጠረጠራቸው ማስረዳቱንም አክለው ገልጸዋል።
ረዳት ፕሮፌሰር ሲሳይ አውግቸው በሚል 6 ተጠርጣሪዎች የፌደራሉ ከፍተኛ ፍርድ ቤት አራዳ ምድብ የጊዜ ቀጠሮ ችሎት ቀርበው ነበረ። 5 በላይ ባሉ ጠበቆች ተወክለው ቀርበው ነበር። ፖሊስም የተጠረጠረበትን ምክንያት እና ተጨማሪ 14 ቀን የጠየቀበትን ምክንያት በዝርዝር በጽሁፍ አቅርቦ ጽሁፉም ለእኛ ደርሶን አይተነው ተከራክረንበታል። ፖሊስ ጠረጠርኳቸው ያለው ወጣቶችን በማደራጀት ወጣቶችን ወታደራዊ ስልጠና በመስጠት ጦር መሳሪያ በማስታጠቅ የጦር ልምምድ እንዲያደርጉ በማድረግ በማህበራዊ ሚዲያና በተለያዩ ሚዲያዎች ግንኙነት በመፍጠር የመደበኛ አድራጎት ካላቸው ጋር ግንኙነት በማድረግ በአዲስ አበባ፣ በአማራ ክልል እና በሌሎች ቦታዎች ሁከትና ብጥብጥ ለመፍጠር በማሰባቸው ተይዘው በምርመራ ላይ ናቸው የሚል ነው። ይህንን የተጠረጠረበትን ምክንያቶች በሰውና በሰነድ ማስረጃ ለማስረዳት የሰውና የሰነድ ማስረጃዎችን ለመሰብሰብ የ14 ቀን ጊዜ ቀጠሮ ይሰጠን ብሎ ለአመለከተ ያው ሰነዱም ያን የሚለው።
ጠበቆቹ ፖሊስ ያቀረበውን የክስ ጭብጥ በመቃወም መከራከራቸውንም አብራርተዋል።
እኛም ጠበቆች ሰነዱ ደርሶን ከ5-10 ደቂቃ የሚሆን በአንድ ላይ ሁነን አይተን ተመካክረን ቀርበን ክርክር አድርገናል። ተጠርጣሪዎችን በተመለከተ እንግዲህ አቶ አማን ጨምሮ ነው ረዳት ፕሮፌሰር ሲሳይ አውግቸው፣ ፕሮፌሰር ማረጉ ከኮተቤ ዩኒቨርሲቲ እንዲሁም ደግሞ አቶ ሄኖክ የሚባል የወልዲያ ዩኒቨርሲቲ ለስራ ተመጥቶ እዚህ እየተያዘ እና አንድ ሰለሞን ልበን የሚሉት ወጣት ነው አብረው የተያዙ። እንግዲህ እነዚህ ሰዎች ይህን ድርጊት ስለመፈጸማቸው ፖሊስ በቂ የሆነ ጥርጣሬ የሌለው ስለሆነ እንዲሁም ደግሞ ማሰብ ማለት ምን ማለት ነው? ማሰብ ገና አስበዋል ነው ያለው ፖሊስ። እና ዝግጅት በእርግጥ የሚያስቀጣ ቢሆንም የተዘጋጁ ስለመሆኑ ምንም የሚያሳይና የሚያጠራጥር ነገር የለም። ስለዚህ ወንጀል ሊፈጽሙ ስለመሆኑ እንኳን ከጥርጣሬ በላይ የሚያሳይ ማስረጃ ወይም ምልክት አላቀረበም የሚል ክርክር አደረግን። እንዲሁ ደግሞ አቶ አማንም የባልደራስ ምክትል ፕሬዚዳንት መሆናቸውን እና እንዲሁም ፓርቲው በሚቀጥሉት ሳምንታት ውስጥ ጠቅላላ ጉባኤ ለማድረግ በዝግጅት ላይ እያለ እና ይህም ሆን ተብሎ ያ ጉባኤ እንዳይደረግ በሰላማዊ መንገድ እየታገለ ያለ ፓርቲ ሆን ብሎ ጥላሸት ለመቀባት ፓርቲው ጠቅላላ ጉባኤ እንዳያደርግ የሚሉ በነሳይም በኩል የተለያዩ ሀሳቦችን 5-6 የምንሆን ጠበቆች አቀረብን።
ፍርድ ቤቱ የትናንቱን ክርክር ካዳመጠ በኋላ ለዛሬ ተለዋጭ ቀጠሮ በመያዝ በ5ቱ ግለሰቦች ላይ ፖሊስ የጠየቀውን የ14 ቀን የጊዜ ቀጠሮ ሲፈቅድ ከመካከላቸው አንዱ ተጠርጣሪ በዋስ እንዲፈቱ መወሰኑን ገልጸዋል።
ፍርድ ቤቱም የፖሊስን ምርመራ መዝገብ ጠይቆ ፖሊስም የምርመራ መዝገቡን ለፍርድ ቤት አቅርቦ ፍርድ ቤቱ ይህን አይቼ ለብይን በማለት ለዛሬ ቀጥሮት ነበር። ዛሬ ጠዋት 3 ሰዓት ላይ ቀርበን ነበር። 3 ሰዓት ላይም ቀርበን 77 ዓመቱ ሽማግሌ ህመምተኛውን በ30,000 ብር ዋስ ይውጡ በማለት ፈቅዶ ቀሪ 5 ተጠርጣሪዎች ግን ፖሊስ የጠየቀውን 14 ቀን በመፍቀድ የ14 ቀን ተጨማሪ ምርመራ መዝገብ ፈቅዶ ችሎቱ በለጡ ተዘግቷል።
በተያያዘ የጸጥታና ደህንነት የጋራ ግብረ ኃይል በመንግስት ከፍተኛ አመራሮች ላይ ጥቃት በመፈጸም ሁከትና ብጥብጥ ለመቀስቀስ ሲንቀሳቀሱ ነበር ያላቸውን ቡድኖች በቁጥጥር ስር አውያለው ማለቱን በሀገር ውስጥ የሚገኙ የተለያዩ መገናኛ ብዙሃን በዛሬው ዕለት ዘግበዋል። ረዳት ፕሮፌሰር ሲሳይን ጨምሮ በእርሳቸው መዝገብ ስር የተጠቀሱ አብዛኛው ግለሰቦች ግብረ ኃይሉ በቁጥጥር ስር አውያቸዋለው ካላቸው በርካታ ግለሰቦች መካከል ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። ክብራትና ክብራን አድማጭ ተመልካቾቻችን የመጽሔቱ ርዕሶች ይቀጥላሉ። ዜጎችን ከሳውዲ አረቢያ የማስመለሱ እቅድ ተጠናቀቀ ሲል የውጭ ጉዳይ ሚኒስቴር አስታወቀ። የውጭ ጉዳይ ሚኒስቴር በአንድ ዓመት ውስጥ 131,000 ኢትዮጵያውያንን ከሳውዲ አረቢያ ማስመለሱን ነው የገለጠው። በችግር ላይ የወደቁና በሳውዲ እስር ቤቶች የቆዩ ኢትዮጵያውያንን ወደ አገር ቤት ሲመልስ የቆየው ብሔራዊ አስመላሽ ኮሚቴ የአንድ ዓመት እቅዱን ማጠናቀቁን የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርቱካን አያኖ ተናግረዋል። ለአንድ ዓመቱ በተያዘው ግብ መሰረት የመጨረሻዎቹ ተመላሾች በሶስት በረራዎች በትላንትናው ዕለት ወደ አዲስ አበባ ገብተዋል። በሳውዲ አረቢያ ብዙ ስቃይ እንደደረሰባቸው የተናገሩት የስደት ተመላሾች አሁንም በተለያዩ እስር ቤቶች የሚሰቃዩ በርካታ ኢትዮጵያውያን መኖራቸውንና መንግስት እንዲደርስላቸው ሲሉም ጥሪ አሰምተዋል። ገብረ ሚካኤል ገርመድን ዝርዝሩን ይዟል።
በትላንትናው ዕለት አዲስ አበባ ከደረሱት የመጨረሻዎቹ ተመላሾች አንዱ የሆነው ነጂብ ሙሐዲን በሳውዲ አረቢያ እስር ቤቶች ያሳለፈው ችግር ከባድ እንደሆነ ይገልጻል።
እስር ቤት ቆይተን ነው የመጣነው። እስር ቤቱ ደግሞ በጣም ከባድ ነው። እዛ ምግብም የለም። የምትበላው አንድ ኩብዝ ነው ከምባለው በላይ በጣም ከባድ ነው። የምትጠጣው ውሃ የለም። የምትለብሰው ልብስ የለም። ሙከየፉ ኤሲ አይዘጋም። ሰው እንደፈለጉ ነው የሚያረጉ ሰውን ማለት ነው። በቃ እንደ እንስሳ ነው የሚያዩት።
ከራያ ቆቦ ተሰደው እንደሄደ የሚናገረው ሙስጠፋ ከድር ደግሞ እርሱና አብረውት የታሰሩት ኢትዮጵያውያን በሳውዲ አረቢያ እስር ቤቶች ለከፍተኛ ስቃያት መዳረጋቸውን ይናገራል።
አገሩ ሳውዲ አረቢያ ተበላሽቶ አብቅቶበታል። በጣም አብቅቶበታል። ሄዶ ስራ የለም። 200 300 ሺህ ብር 400 ሺህ ብር ይዞ አንድ አጥፍቶ ሄዶ በባህር አንድ ቀን ሳይሰራ ተይዘዋል። እዚህ ወላሂ አሁን አብዛኛው 300 ሺህ ብር ፈጅቶ አንድ ቀን ሳይሰሩ የተያዙ ናቸው። እኔ ስቃይቱን አይቻለሁ። አራት ወር ታስሬያለሁ። ሪያ እስር ቤት ሽንት ቤት ጋር ነው የምታሰረው። ሽታው ብዙ በሽተኛ አለ። ሽንት ቤቱ መኝታችንም ሁሉም አንድ ቦታ ነው የምንተኛው። የሽንት ቤት ውሃ መጥቶ ይገባኛ ላይ የሆነ ነገር ወጥተን ስንነግናገር ስድባቸው ውሻ አህያ ነው።
የዓመቱን የመጨረሻ ተመላሾች ለመቀበል በቦሌ ዓለም አቀፍ አየር ማረፊያ የተገኙት የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርቱካን አያኖ በልዩ ልዩ ምክንያቶች በሳውዲ አረቢያ ችግር ላይ የወደቁ ኢትዮጵያውያንን ወደ ሀገራቸው ለመመለስ ከአንድ ዓመት በፊት ብሔራዊ ኮሚቴ ተቋቁሞ ሥራ መጀመሩን አውስተዋል። በአንድ ዓመት ውስጥም በርካታ ኢትዮጵያውያንን መመለስ እንደተቻለ አስታውቀዋል።
በተለያየ ቦታ በእስር ቤት በመቆያ ጣቢያና በመሳሰሉት በማይመች አኳኋን ይኖሩ የነበሩ ዜጎቻችንን ለማስመለስ ቅዲዝን ወደ 30 በላይ የሚሆኑ ተቋማት በጋራ በመተባበር ዜጎቹን የማስመለስ ስራ ጀምረን ነበረ። አሁን ላይ እንግዲህ ዛሬ ደግሞ እዚህ የተገናኘ ነው። የቅዳችን ማጠቃለያ የሆነው በስደት የሚኖሩ ዜጎቻችንን የማስመለስ መርሃ ግብሩ ወይም ቅዳችን ማጠቃለያ ቀን ነው ዛሬ። እስካሁን ከቅዳችን በላይ ያስመለስ በቅድ ይዘን የነበረው 102,000 ነው። ከዛሬው ድረስ የመጨረሻው በረራ ነው። አሁን እዚህ እየተመለሱ ያሉት የምታዩቸው ወደ 131,000 ዜጎቻችንን የተመለሱበት ሁኔታ ነው ያለው ማለት ነው። አሁን ይሄ የመጨረሻው ተመላሾች ተለያየ እስር ቤቶች ውስጥ ታስረው ፍርዳቸውን ጨርሰው ወይም ደግሞ የፍርድ ቤት ቅጣታቸውን ጨርሰው ያጠናቀቁትም ይገኙበታል። እንግዲህ ስንጀምር ቅድሚያ ሰጥተን ለህፃናት፣ ለታማሚዎች፣ ለአረጋውያን ቅድሚያ እየሰጠን እያልን ወጣቶችንም ጎልማሶችንም እያካተትን እዚህ ደርሰን ይኸው ዛሬ እንግዲህ ይህንን አጠናቀናል ማለት ነው።
መንግስት ህገወጥ ስደትን ለማስቀረት ዜጎች በህጋዊ መንገድ ወጥተው የሚሰሩበትን ሁኔታ ለማመቻቸት ከልዩ ልዩ ሀገራት ጋር ስምምነት እያደረገ እንደሆነ የጠቆሙት አምባሳደር ብርቱካን ተመላሾቹም ወደ የመጡበት ክልል ሄደው እንዲቋቋሙ ይደረጋል ብለዋል።
መልሶ ወደ ማህበረሰብ ውስጥ አስገብቶ ስልጠናዎችን ሰጥቶ እንዲቋቋሙ ማድረግ የስራና ክህሎት ሚኒስቴር መስሪያ ቤት እና የተባባሪ አካላት ኃላፊነት ነው። እነሱ ደግሞ በጀት መድበው ስልጣናዎችን አዘጋጅተው ከፌደራል እስከ ክልል ድረስ ከሚመለከታቸው አካላት ጋር እየሰሩ ያሉበት ሁኔታ ነው ያለው።
ተመላሾቹ ወጣቶች በበኩላቸው አሁንም በሳውዲ እስር ቤቶች በስቃያት ላይ የሚገኙ ወገኖች ስላሉ አስቸኳይ መፍትሄ እንዲሰጣቸው ጥሪ አቅርበዋል።
አይቃማ ተመላሽቶ እዛ እስር ቤት የገቡም አሉ፣ ህገወጥ ሄዶ የገቡም አሉ። እስር ቤቱ ደግሞ በጣም ከሚባለው በላይ በጣም ከባድ ነው።
ለቀሩትኝ ወንድሞቻችን ብዙ የቀሩ አሉ። ድምጽ ያው እንዲደርስ ለደራሲ ለከፍተኛ አንተ ብታደርስላችሁ በጣም ደስተኛ ሆናለሁ።
ቀጣዩ የመንግስት እቅድ ምን እንደሆነ የተጠየቁት አምባሳደር ብርቱካን አያኖ ዜጎችን በእቅድ የማስወጣቱ እንቅስቃሴ ቢጠናቀቅም ስራው ግን አሁንም ይቀጥላል ብለዋል።
በማስመለስ የሚለው ነው አሁን እዚህ ላይ የጨረስነው። 5ም 10ም ኤምባሲዎቻችን ኖጦኒ የሳውዲ ያሉቻ ሳይሆን በ ፈከለኛ መስራቆ ያሉ አንሌሎች ሀገሮችም ያሉ ጎረቤት ሀገሮች ያሉ ኤምባሲዎቻችን በሚሰጡን መረጃና በሚያወጡት እቅድ ቁጥራቸውን አሳም ቢሆን ወደ ሀገር የመመለሳቸው ጉዳይ የሚቀጥል ነው የሚሆነው።
ዓለም አቀፉ የፍልሰት ድርጅት IOM እንዳመለከተው ሳውዲ አረቢያ ላለፉት 6 አመታት በህገ ወጥ መንገድ ገብተዋል ያለቻቸውን ኢትዮጵያውያንን ስታስወጣ ቆይታለች። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
አመሰግናለሁ ገብረ ሚካኤል። ክብራትና ክብራን አድማጭ ተመልካቾቻችን ከመጨረሻው የመጽሔት ርዕስ ላይ ደርሰናል። የስደተኞች ጉዳይ ነው፣ ዓለም አቀፍ ርዕስ ነው። ወደ ጎረቤት ሱዳንና ደቡብ ሱዳንም ይወስደናል። ከሚሊዮን በላይ የመኖሪያ ፈቃድ ያላገኙ ደቡብ ሱዳናውያን ሱዳን ውስጥ መኖራቸው ነው የሚዘገበው። ደቡብ ሱዳን ከሱዳን ተነጥላ አዲስ ሀገር ከሆነች 10 አመታት ቢያልፉም ቁጥራቸው ከ1.2 ሚሊዮን በላይ የሚሆኑ ደቡብ ሱዳናውያን የሁለቱንም አገራት ዜግነት ሳያገኙ አሁንም ሱዳን ውስጥ መኖራቸውን የመንግስታቱ ድርጅት የስደተኞች ጉዳይ ኮሚቴ ወይም ክፍል አመልክቷል። ሄንሪ ዊልከንስ ከሱዳኗ ዋና ከተማ ካርቱም አግኝቶ ያነጋገራቸው የዜግነት ማረጋገጫ ሰነድ ወይም ህጋዊ መኖሪያ ፈቃድ ያላገኙ ብዙዎች የሥራ ዕድልም ሆነ ትምህርትና ሕክምና ማግኘት ብርቱ ፈተና እንደሚገጥማቸው ይናገራሉ። ዝርዝሩን እንደሚከተለው አቀርበዋለሁ። ካርቱም ውስጥ ባጃጅ በማሽከርከር የሚተዳደረውና በመንግስት ሊደርስበት የሚችል ቅጣት በመፍራት የአባቱን ስም መግለጥ ያልፈለገው በሽር የተባለ የ19 ዓመት ወጣት ስደተኛ ኮሌጅ ገብቶ ትምህርቱን መከታተል ቢፈልግም የሱዳን ዜግነት ስለሌለው ግን ያን ማሳካት ያለመቻሉን ይናገራል።
የሁለተኛ ደረጃ ትምህርቴን እስከ 3ኛ ዓመት ድረስ ተምሬያለሁ። ነገር ግን ኮሌጅ ለመግባት ህጋዊ የትምህርት ማስረጃ የለኝም። ስለዚህ የሚፈልጉትን የትምህርት ማስረጃዎችን እስካገኝ ድረስ ስራ ለማፈላለግ ሞከርኩ። ሆኖም የሁለተኛ ደረጃ ትምህርት ብቻ ላለው ሰው ምንም አይነት ስራ ወይም ሁነኛ እድል የለም። ይህን ሁኔታ ማስተካከል ወይም መለወጥም አልችልም።
በሽር ደቡብ ሱዳን ነጻነቷን ካገኘችበት እንደ አውሮፓውያን የዘመን አቆጣጠር ከ2011 ዓ.ም አንስቶ በሱዳን የዜግነትም ሆነ የመታወቂያ ደብተር ማግኘት ካልቻሉ አያሌ የደቡብ ሱዳን ተወላጆች አንዱ ነው። የተባበሩት መንግስታት የስደተኞች ኮሚሽነር UNHCR እንደሚለው ቁጥራቸው 1.2 ሚሊዮን የሚደርሱ የደቡብ ሱዳን ተወላጆች በዚያች ሀገር በተመሳሳይ ሁኔታ ውስጥ ይኖራሉ። ከ2011 ክፍፍል በኋላም ሰዎች የዜግነት መብት እንዲያገኙ ለማድረግ የተቀረጸው ህግ አሁን ድረስ ሙሉ በሙሉ ስራ ላይ እንዲውል ባለመደረጉ የሱዳን መንግስት በደቡብ ሱዳን ተወላጅነታቸው ከማወቁ በስተቀር ከደቡብ ሱዳን ጋር ቁርኝት ለሌላቸው ብዙዎች አሁንም ብርቱ እንቅፋት እንደደቀነ ነው። ኢብራሂም አልማዝ ዲንግ የዛሬዋ ደቡብ ሱዳን ካለችበት አካባቢ ነው ገና በልጅነታቸው ወደ ካርቱም የመጡት።
ያኒ ምን ባብ አንሁ والله يا اخي حكومه الجنوب
እንደምታየው ታምም ያለው በህክምና በመረዳት ላይ ነኝ። ሆኖም ከውጭ ዓለም ተቆራርጫለሁ። ሐኪሞቼ ወደ ውጭ ሀገር ሄጄ እንድታከም መክረውኝ ነበር። ነገር ግን እንዴት አድርጌ ወንድሜ ለጉዞው የሚያስፈልጉትን ማስረጃዎችን አስገብቶ ነበር እናም የደህንነት መስሪያ ቤቱና የአገር ውስጥ ጉዳይ ሚኒስቴር ማረጋገጫ ሰጥተው ነበር ይሁንና ፕሬዝዳንቱ ግን አሁንም ድረስ አልተቀበሏቸውም ይሄው አሁን 8 ወር አልፎታል
ማህዲ ማዳኒ ህጋዊ መኖሪያ ሰነድ የሌላቸውን ወገኖች ለመርዳት የተቋቋመው የመብቶች ተሟጋቹ የደቡብ ሱዳን የስደተኞችና ከስደት ተመላሾች ድርጅት ፕሬዝዳንት ናቸው
الحكومه الان يعني هي عملت كده لانها
ዜግነት ለማግኘት ማረጋገጫ ያስፈልጋል የሚል ህግ በመኖሩ አሁን ያለው መንግስት እስካሁን ያደረገው ነገር የለም ስለዚህም ይሁንታ ከደቡብ ሱዳን ለሚመለሱ ሰዎች በጣም አደጋች ሁኔታ ፈጥሯል
የማንነት ማረጋገጫ ሰነድ የሌለው ሰው በሱዳን ውስጥ ለተወሰኑ አመታት መኖሩን የሚመሰክርለት የሱዳን ዜግነት ያለው ሰው ስም ለባለስልጣናት መስጠት እስካልቻለ ድረስ የመታወቂያ ደብተር ማግኘት አይችልም። ማዳኒ አክለውም ድርጅታቸው ቁጥራቸው 6000 ለሚደርሱ ሰዎች ብቻ ዜግነት እንዲያገኙ መርዳት መቻሉን ያስረዳሉ። UNHCR እንደሚለው ሁኔታው ከህግ አንጻር ውስብስብና ሰዎች ከየትኛው ሀገር ጋር በስሜት የተቆራኘ ዝምድና አላቸው ከሚለው ሳቤ ጋር የተሳሰረ እንደመሆኑ እንዲህ ነው ብሎ ለመደምደም ይከብዳል። በርካቶች ለአሜሪካ ድምጽ እንደገለጡትም ሱዳን ውስጥ መኖር የሚያስችል ህጋዊ የስደተኛ መታወቂያ የማግኘት ዕድል ቢሰጣቸውም ለመገለል የሚዳርግና የሥራ ዕድልም የሚነፍግ በመሆኑ ግን በድሉ ለመጠቀም ፈቃደኛ ሳይሆኑ ቀርተዋል። በተባበሩት መንግስታት የስደተኞች ጉዳይ ኮሚሽነር የሱዳን ቢሮ ተወካይ አሌክስ ቢስጆፕ እንደሚሉትም መፍትሄ መፈለግ ያለበት ህጋዊ ሰነድ የሌላቸው ሰዎች እንዴት ይሆኑ ከሚለው ላይ ነው።
Non-productive citizens because they are already.
ሱዳን የዚያች ሀገር ዜጋ መሆንና ያለ መሆናቸው ገና ከመረጋገጥላቸው ቁጥራቸው የበዙ ሰዎች ተጠቃሚ ተሆን ዘንድ በስፋት ህብረተሰብ ውስጥ እንዲካተቱ እየተደረጉ ነው።
ከነኚህም አንዱ በምዕራብ አፍሪካው የልማት በይነ መንግስታት ህብረት ኢኮዋስ እንዳለ ሁሉ በመስራቅ አፍሪካም ነጻ እንቅስቃሴ የሚፈቅድ የሥራና የሰራተኞች ስምምነት ሊሆን ይችላል ብለዋል። ይሁን እንጂ ያ በአንጻሩ አመታት ሊወስድ በመቻሉና እንደ በሽር ላሉ ኮሌጅ ገብተው የመማር ፍላጎታቸውን ማሳካት ለሚያልሙ ብዙዎች ግን በእጅጉ የዘገየ አማራጭ ሊሆን ይችላል። ክብራትና ክብራን አድማጭ ተመልካቾቻችን የምሽቱ ስርጭታችን እስከ 4 ሰዓት ይቀጥላል። አሁን የስቱዲዮ ሰዓታችን በኢትዮጵያ የሰዓት አቆጣጠር ከምሽቱ 3 ሰዓት ከ42 መቃረቡን ያመለክታል። ለዚህ ክፍል ቀዳሚ ወዳደረግነው ዘገባ ነው የምናልፈው። ሳምንታዊው ትምህርት በጋምቤላ ክልል ከፍተኛ የሆነውን የሁለተኛ ደረጃ መልቀቂያ ፈተና ውጤት ያስመዘገበች ተማሪ አሪየት እጅሉ ኦማድ ከክልሉ ህክምና ለመማር ቅዱስ ጳውሎስ ሜዲካል ኮሌጅ የመግባት ዕድል ያገኘች የመጀመሪያዋ ሴት ተማሪ ለመሆን ችላለች። ትምህርቷን አጠናቃ ስትመረቅም ከጋምቤላ ክልል የወጣች የመጀመሪያዋ ሴት ሐኪም ትሆናለች ማለት ነው። ስመኝሽ የቆየናት ዝቅተኛ የሴቶች ትምህርት ተሳትፎ ባለበት የጋምቤላ ክልል ያሉትን ፈተናዎች ተቋቁማ ለከፍተኛ ውጤት የበቃችውን አሬትን አግኝታ ስለ ስኬቷና የወደፊት ህልሟ አነጋግራት ለትምህርት ፕሮግራማችን እንዲህ አቀናብራዋለች።
በምዕራብ ኢትዮጵያ ጋምቤላ ክልል ጋምቤላ ከተማ ተወልዳ ያደገችው አሪየት ኦጁሉ ኦማድ ከልጅነት ጀምሮ ህልሟ ሐኪም መሆን ነበር።
አንን ያለን በተሰብ ሲጠይቁ መጀመሪያ ዶክተር መሆን ፈልጋለሁ ብዬ ነበር። ማለት እዛ ላይ ጻንነት እንትን ምንስ ነበር። ግን ያደግኩ ስመጣ በትምህርት ቤት ላይ የሚሰጡት ሰብጀክቶች ማትኮል ላይ ጀመርኩት በባዮሎጂ ኬሚስትሪ ላይ ስለሆነ ያንን ፍላጎት እየዳበረብኝ መጣና ከዛ ወደፊት መሆን ያለብኝ ዶክተር እንደሆነ ተሰማኝ እና በዛም ላይ የቤተሰብ ሰፖርት ስለነበረ እሱን እንዳገኝ ረድቶኛል ማለት ነው።
አሪየት በጋምቤላ ክልል ዘንድሮ የ12ኛ ክፍል ብሔራዊ መልቀቂያ ከተፈተኑ ተማሪዎች መካከል በክልሉ ሁለተኛ ከፍተኛ የሆነውን 476 ውጤት በማምጣቷ ህልሟ ተሳክቶ ለመጀመሪያ ጊዜ ከጋምቤላ ክልል ህክምና ትምህርት ቤት ለመግባት የቻለች የመጀመሪያዋ ሴት ተማሪ ሆናለች።
ይሄን እንግዲህ ካሴቶች ጋር ሳመጣጥረው አዎ ከፍተኛ ነው። ግን አንድ ወንድ ብቻ ነው የሚበልጥሽ?
በአጠቃላይ ከጋምቤላ ውጤቶች ውስጥ አንድ ወንድ ብቻ ነው የሚበልጥሽ?
አዎ።
አሪየት የማትሪክ ውጤቷ በቅዱስ ጳውሎስ ሜዲካል ትምህርት ቤት የሕክምና ትምህርት ለመጀመር ስላበቃት ደስተኛ ብትሆንም በማትሪክ ውጤቷ ግን አልረካችም። 11ኛ እና 12ኛ ክፍል የተሻለ ትምህርት ባገኝ ኖሮ ውጤቴ ከዚህ የበለጠ ይሆን ነበር ትላለች።
በራሴን ችዬ ለማንበብና ለመጨረስ ስለሞከርኩ በከባድ ሆነ ነበር ማለት የጊዜ አንጻር መቋየም። ግን አስተማሪዎችም አስተምሮት ቢሆን ኖሮ ሪቫይዝ ባደርገው ሁሉንም ቀላል ይሆንልኝ ነበር። እና ስላልጨረሱት የዘጠነኛና የአስረኛ ሪቫይዝ ሳላደርገው ነው የተፈተንኩት። ለዛ ነው እንደዚህ ይሆንብኝ።
አሪየት ለቤተሰቦቿ የመጀመሪያ ልጅ ናት። የመንግስት ሰራተኛ የሆኑት አባቷና የቤት እመቤት የሆኑት እናቷ ለሷና ለሶስት ታናናሽ እህቶቿ እንዲሁም አንድ ወንድሟ ትምህርት ቅድሚያ መስጠታቸው በትምህርቷ የተሻለ ውጤት እንድታገኝ ረድቷታል። በክልሉ የሚማሩ ሌሎች በርካታ ሴቶች ግን በተለያዩ ኢኮኖሚያዊ፣ ባህላዊና ኋላ ቀር አመለካከቶች ምክንያት በትምህርታቸው እንደማይቀጥሉ አሪየት ትገልጻለች።
በጋምቤላ ደረጃ ስናይ እንግዲህ መጀመሪያ ሴት ተማሪዎች ቤት ውስጥ ብዙ ጫና ሊኖርባቸው ይችላል። የቤት ውስጥ የሚሰራን ስራ በአብዛኛው ሊሰሩ ይችላሉ። አንዳንዶቹ በቤተሰቦቻቸው ለትምህርታቸው ድጋፍ ሊያደረግላቸው ይችላል። እና በዚህ ምክንያት ትምህርት ቤት ሲሄዱ ወይም በእረፍት ሳለ ወደ ቤትም ሊመለሱ ይችላሉ። ሌላ ደግሞ ሴት ተማሪዎች ራሳቸውን ከወንዶች ጋር ሲያነጻጽሩ የበታችነት ስሜት ይሰማቸዋል። እና እንደማይችሉ ነገር ከፍተኛ ቦታ የሚሆነው ወይ ወንድ ብቻ ሆኖ እንደዛ አይነት አመለካከት አላቸው። እና በአካባቢው ሴት ተማሪዎች ወይም ትልቅ ደረጃ ላይ አይደርሱም ተብሎ ይታሰባል። የኋላ ቀር አስተሳሰብ የሚሆን እንግዲህ በአካባቢው አለ። እና ይህንን ሁሉ ጫና በሴቶች ላይ ውጤታማ እንዳይሆኑ ችግር ሆኖባቸው
አሪየት ከቤተሰብ ድጋፍ በተጨማሪ በትምህርቴ ጥሩ ውጤት እንዳመጣ ይረዳኝ የአንደኛና መካከለኛ ደረጃ ትምህርቴን በግል ትምህርት ቤቶች መማሬ ነው ትላለች። 11ኛና 12ኛ ክፍል ለመቀጠል ወደ መንግስት ትምህርት ቤት ከተዛወረች በኋላ ግን በግል ትምህርት ቤቶች ታገኘው የነበረው አይነት የአስተማሪዎች ክትትልና የትምህርት ግብዓት አቅርቦት አለመኖሩ እንደጎዳት ትገልጻለች።
የመንግስት ትምህርት ቤት ስለነበር አስተማሪዎች እጥረት ነበረ። አስተማሪዎቻችን ከጊዜ አንጻር እንኳን ሊሆን ይችላል ደሞዛቸው በጊዜም ስለማይከፈላቸው ሳይገቡ ይቀራሉ። እና በዛ በማይገቡ ሰዓት ሁሉ ይሄ ሁሉ ክፍተት ይኖራል። እና መጻፉን ለመጨረስ በቂ ጊዜ አይኖራቸውም። እናም ሌላም ፍላጎትም ሊሆን ይችላል እዛ አንዳንዴ የሚቀሩበት አጋጣሚ ይኖራል።
በኢትዮጵያ የሴቶች ትምህርት ተሳትፎ አናሳ ከሆነባቸው አካባቢዎች አንዱ የጋምቤላ ክልል ነው። በተለይ ሁለተኛ ደረጃና ከፍተኛ የትምህርት ተቋማት የሚገቡ ሴት ተማሪዎች ቁጥር እጅግ ዝቅተኛ ነው። የሚደርስባቸውን ኢኮኖሚያዊ፣ ማህበራዊና ባህላዊ ጫና ተቋቁመው ትምህርታቸውን መቀጠል የቻሉ ደግሞ በትምህርት ቤታቸው በቂ ድጋፍና ክትትል አያገኙም። ይህ ሁኔታ ትላለች አሪየት ክልሉ በሕክምናም ሆነ በሌሎች የሥራ ዘርፎች በቂ የሰው ኃይል እንዳይኖረው አድርጎታል።
እንግዲህ በሆስፒታሉ ያሉ ችግሮች ብዙ ነርስ ነው ያለው፣ ግን የዶክተር እጥረት አለ። እና አንዳንዶችም እንኳን እዛ ሆኖ ትሪትመንት ሳይደረግላቸው ወደ ቤት የሚመለሱበት አጋጣሚ ይኖራል ማለት። እነዚህ ብዙ ጊዜ ያጋጥሙኛል። እና ዶክተር ሁኜ እነዚህ ፊል የሚያደርጋቸውን ችግሮች ስለዚህ መጥረፍ አለብኝ፣ እኔ የቻልኩትን ሁሉ ሰርቼ እነዚህ በሆስፒታሉ ላይ እምነት እንዲኖራቸው ወይ ሲታመሙ ወደ ሆስፒታል እንዲመጡ ማድረግ ፈልጋለሁ። ምክንያቱም አንድ ታማሚ እዛ ሄዶ ከተመለሰ ድጋሚ ቢታመም ወደ ሆስፒታሉ ማግኘት ፍላጎት አይኖረውም። ምክንያቱም እዛ ያለውን ነገር ሁኔታ ምናምን አይቷል። ስለዚህ እኔም ያንን ችግር እንዲቀርፍ የበኩሌን ማድረግ ስለፈለግኩ ነው።
አሪየት የሕክምና ትምህርቷ የሚፈጀውን 6 ዓመት አጠናቃ ስትመረቅ የመጀመሪያ ከጋምቤላ ክልል የወጣች ሴት ሐኪም ትሆናለች። ህልሟ ደግሞ ባደገችበት ማህበረሰብ ውስጥ ላለው ከፍተኛ የሕክምና ጥረት መፍትሄ መሆን ነው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስምኝሽንና እንግዳዋን አርየትን አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የረቡዕ ምሽት የማክሰኞ ምሽት ዝግጅታችንን ነው። አሁን ሳምንታዊው ንግድና ምጣኔ ሀብት ነው ቀጣዩ። ንግድና ምጣኔ ሀብት በምሽቱ ዝግጅቱ ጠቅላይ ሚኒስትር አብይ አህመድ ስለ ኢትዮጵያ የኢኮኖሚ ይዞታ በህዝብ ተወካዮች ምክር ቤት ተገኝተው የሰጡትን ማብራሪያ ከእውነታው የራቀና አገር ውስጥ ወቅታዊ ያሉትን ወቅታዊ ሁኔታዎች ያላገናዘብ ነው ሲሉ ሁለት የምጣኔ ሀብት ትችት ያቀረቡ የምጣኔ ሀብት ባለሙያዎች ለአሜሪካ ድምጽ የተናገሩትን ይመረምራል። ባለሙያዎቹ ዶክተር አግሎክ ቢራራና ዶክተር አጥላው አለሙ ጠቅላይ ሚኒስትሩ እየጨመረ የመጣውን የዋጋ ግሽበትና መንስኤ ከዓለም አቀፉ ሁኔታ ጋር ማያያዛቸው ትክክል አይደለም ይላሉ። ባለሙያዎቹን ያነጋገረው የፕሮግራሙ አዘጋጅና አቅራቢ ደረጀ ደስታ ነው።
ጠቅላይ ሚኒስትር አብይ ባለፈው ማክሰኞ መጋቢት 16 2015 ዓመተ ምህረት ለምክር ቤቱ ባሰሙት ንግግራቸው የኢትዮጵያ ኢኮኖሚ በጥቅሉ በአዝም ሆነ በመስተጋብር እያደገና እየሰፋ መጥቷል ብለዋል። በሌላው ዓለም ያለው የኢኮኖሚ መናጋት በኢትዮጵያ ኢኮኖሚ ላይ ጉዳት አምጥቷል በማለት ለዋጋ ንረቱ መባባስ በመንስኤነት አንስተዋል። በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህር ዶክተር አጥላው አለሙ ግን በዚህ አይስማሙም።
የዋጋ ግሽበቱ ወደ ላይ የወጣ መሄድ ከጀመረ ቆይቷል። ቆየውም የዛሬ 18 ዓመት ምናምን አካባቢ ጀምሮ በየጊዜው እየጨመረ ነው መጣው። እንደዚህ ሆኖ አያውቅ እና ይሄም ደግሞ ብዙ ሰበብ ይሰጠዋል እንጂ ዋናው ነገር የማምንበት የገንዘብ ፖሊሲው ውጤት። ይሄ ኮቪድም ከመምጣቱ በፊት የጦርነቶችን ከመጀመራቸው በፊት በከፍተኛ ደረጃ እየጨመረ የነበረ ነው። እነኚህ ሁኔታዎች ምንድነው ያባብሱታል? የዋጋ ንረቱ በ10% በመጨመር ፋንታ 15% እንዲጨምር ሊያረጉት ይችላሉ። ግን በመሰረቱ ግን ያ አይደለም ያንን ያመጣው። ለምን እንዲሁ ያደገ የመጣ መሆኑን ስለምናውቅ ነው። እና የገንዘብ መጠንም ደግሞ እያደገ መጥቷል። ብሔራዊ ባንክም ሌሎችም ምንጮች የሚያረጋግጡት የሚችሉት ይመስለኛል። እና ሌሎች ምክንያቶች ተጨማሪ ማባባሻ ይሆናሉ ነው ዋናው ነገር እንጂ ዋናው ምክንያቶቹ እነሱ አይደሉም። ምክንያቱም ከነሱም በፊት እየጨመረ ነበረ ዋጋ፣ ከኮቪድም በፊት እየጨመረ ነበረ፣ ከጦርነቱም በፊት የዓለም ሁኔታ ከመቀየሩ በፊትም እየጨመረ ነበረ። የኢትዮጵያ ኢንፍሌሽን እኮ ሰነበተ 18 ዓመት ሙሉ በመንግስት የሞኔታሪ የገንዘብ ፖሊሲ የተነሳ የተከተለ ነገር ነው።
ለዋጋ ንረቱ ዕውቅና የሰጡት ጠቅላይ ሚኒስትሩ ይህም ሆኖ ኢኮኖሚው እድገት ማስመዝገቡንና አገራዊ ምርት ማደጉን ገልጸዋል። ዶክተር አጥላው ይህ አገላለጽ ያስገረማቸው መሆኑን ይገልጻሉ።
እኔ እንግዲህ ያው መንግስት ሁልጊዜ በኢትዮጵያ መንግስታት ጸባይ ውስጥ የተረዳሁት ነገር ሁልጊዜ አደገ ነው የሚሉት እና ሁሉንም ጊዜ ምርቱ አገራዊ ምርቱ ይሄ ጂዲፒ የሚባለው በምን ያህል ፐርሰንት ተፈናጠረ፣ የእርሻ ምርቱ ማደገ፣ ይሄን ማደገ ነው የሚባለው። ብዙ ጊዜ ይሄንን ነው የሚወራው። ነገር ግን እድገት እኮ ውጤት አለው ማለት የሚታይ ውጤት አለው። እድገቱ ካለ ለምን ስንዴ አይረክስ? የውጭ ምንዛሬ የሚባለውም ደግሞ የውጭ ምንዛሬ እድገት ነው። እዚህ ሀገር ውስጥ ብዙ ኤክስፖርት ወደ ውጭ የሚላኩ ነገሮች ያው የግብርና ውጤቶች ናቸው በአብዛኛው እና የተለመዱት እና የቅባት እህሎች እንደዚህ የመሳሰሉት ናቸው። እና እነኚህ ነገሮች ምን ያህል ጨምረዋል ቢባል ብዙ ይህን ያህል የሚያወላዳ ነገር የለው። በዛ ላይም ደግሞ በትክክለኛው ቻነልም በትክክለኛው የንግድ ቻነልም ስለመሄዳቸው እርግጠኞች አይደለንም። ምን ያህሉ ነው በኮንትሮባንድ ውጪ በነጻ በትክክለኛው ቻነል የሚሄደውና የመንግስትን በመንግስት ገቢ የሚያስገኘው ነገር ቢባል እሱም ራሱ ጥያቄ ውስጥ ሊገባ የሚችል ነገር ነው። ምርቱም እውነተኛ ለኤክስፖርት ቀርቧል ወይ የሚለው ነገር እነሱ አሉ። በተግባር ካለ ግን የውጭ ምንዛሬውን መጥላይ ችግሩን መቀነስ አለበት። ለገቢ ንግድ የሚያስፈልገው የውጭ ምንዛሬም መገኘት አለበት ከተባለ እና እንግዲህ ይሄ እነሱ ብለዋል ውጤቱን ወደፊት የሚታይ ነው። ለኔ ግን ምልክቶቹ አልታዩኝም። አሁን ኤክስፖርቷ ተሻሽሏል የሚባለው ነገር፣ የውጭ ንግዱ ተሻሽሏል በስንዴ የተነሳም ይሄ መጥቷል የሚለው ነገር ውጤቱ ገና አልታየም እና ሲታይ መናገር ይቻላል። ግን አሁን እነሱ ከሚሉት ውጪ መንግስት ከሚለው ውጪ ሌላ የምናውቀው
የጠቅላይ ሚኒስትሩን ንግግር ደጋግሜ ሰምቻለሁ የሚሉት ዶክተር አግሎክ የአገሪቱን ማክሮ ኢኮኖሚ መሰረታዊ ችግር በግልጽ አልመለሱም ይላሉ።
ጠቅላይ ሚኒስትሩ የተናገሩትን አዳምጫለሁ፣ ደጋግሜ አዳምጫለሁ። እንግዲህ የኢትዮጵያ መሰረታዊ የኢኮኖሚ የማክሮ ኢኮኖሚ ፖሊሲ ችግር ምንድነው የሚለውን በደንብ ቢመልሱ ጥሩ ነበር። ያው በሐቀኛነት ሚዛናዊ በሆነ መንገድ ምንም እንኳን የውጩ የዓለም አቀፉ የኢኮኖሚ ሁኔታ እየተናጋ ቢሆንም ከኮቪድ በኋላ እየተናጋ ነው። ሌሎችም ምንትሮች አሉ። የራሻና የዩክሬን ጦርነት በጣም ከፍተኛ የሆነ ግብአት አለው፣ ጫና አለው። ያን እንዳለ ሆኖ ግን በአገር ውስጥ ያለው የኢኮኖሚ አመራር፣ የገበያ አመራር የተዛባ ነው ወይስ ሚዛናዊ ነው የሚለውን በደንብ አልመለሱትም። በውጭ ብቻ ማማሃኘቱ በቂ አይደለም። እኔ በበኩሌ ስመለከተው ማንኛውም ነገር የሚጀምረው ከውስጥ ነው። የውጩ ቫሪያብል ኢምፓክት አለው ያሊካር አይችልም። ግን መሰረታዊ የሆኑ የማክሮ ኢኮኖሚክ ፖሊሲ፣ የገበያ ፖሊሲ፣ የፋይናንስ ፖሊሲ፣ የባጀት ፖሊሲ፣ የአጠቃቀም ፖሊሲ ግድፈቶች
ጠቅላይ ሚኒስትሩ እስከነ ችግሩ ስኬት ማስመዝገቡን ያወሩትን ኢኮኖሚ ዶክተር አክሎግ ኢኮኖሚው እድገት ማስመዝገቡ ቀርቶ መጀመሪያውን ውስጥ ጤነኛ ነው ወይ ብለው ይጠይቃሉ።
አሁን ኢኮኖሚው ጤናማ ነው ወይስ ጤናማ አይደለም? ጤናማ አይደለም እኮ ስለወደቀ ኢኮኖሚ ነው እኮ የምናወራው። ሰው በልቶም ለማደር ካልቻለ ጤፍ የጤፍ ዋጋ 10,000 ብር ተደረሰ። የትኛው ሰው ነው አቅም ኑሮት ሊገዛ የሚችለው? መጫሚያን እንተወው፣ ጤና አጠባበቅን እንተወው። ቤዚክ የሆነው ዋና መሰረታዊ የሆነው የምግብ ፍላጎት ለማሟላት የማንችልበት ምክንያት ምንድን ነው? ባንኮች፣ የኢትዮጵያ ባንኮች ጤናማ ናቸው? ለስራ ፈጠራ፣ ለፋክተሪ፣ ለልዩ ልዩ እንቅስቃሴዎች ለማድረግ የሚችሉበት ድል አለ የለም የሚለውም ቢጠያየቁበትና ቢጎያዩበት ጥሩ ይመስለኛል። ምክንያቱም ሲሊኮን ቫሊ የደረሰውን የአሜሪካ መንግስት ሊወጣው ይችላል። በስዊትዘርላንድ የተካሄደውን ወዲያው ነው ችግሩን ሊፈቱት የቻሉ፣ አቅም አላቸው። ኢትዮጵያ ግን የምትችል ሀገር አይደለችም። ገቢዋ ዝቅተኛ ነው። የውጭ ምንዛሬ እጥረት አለባት። ከታክስ የምትሰበስበው ዝቅተኛ ነው። ካላመረተ ገቢ ሊገኝ አይችልም። እነዚህን ሁሉ ለምንድን ነው የምንክዳቸው የሚል ጥያቄ ነው ያለኝ።
ጠቅላይ ሚኒስትር አብይ በምክር ቤቱ ንግግራቸው የዓለም ትላልቅ ባንኮች ችግር ላይ መውደቅ የኢትዮጵያ ኢኮኖሚን በቀጥታ ሊጎዳው እንደሚችል ያላቸውን ስጋት ገልጸዋል። ትላልቆቹ አገሮች ሳይቀር ከውጭ ዕዳ ጫና ጋር ተያይዞ እየተፈጠረ ባለው ዓለም አቀፍ የኢኮኖሚ መናጋት ኢትዮጵያንም ችግሩን ሊተርፋት እንደሚችል አስረድተዋል። ዶክተር አክሎግ ኢትዮጵያንና የውጭውን ዓለም በዚህ ረገድ ማነጻጸርን ይቃወማሉ።
በውጭ ብቻ ማየቱ ውጭን ሬፈረንስ ማድረጉን የሰልችቶኛል። የውስጥ ጉዳችንን ሳንቋቋም አንድ ጊዜ ጠቅላይ ሚኒስትሩ ሲናገሩ አሁን እኮ ብዙ ጊዜ የሚናገሩትን ለማመን የሚያስቸግረኝ ግድያ እኮ አሜሪካም ይካሄዳል ይላሉ። ዘር ተኮር ግድያ አሜሪካ አይካሄድም። እዚህ ነው የምኖረው፣ ይህን አገር እከታተላለሁ። አይካሄድም። ሁለቱንም ኮምፔር ለማድረግ አይቻልም። በተመሳሳይ ደረጃ የሲሊኮን ቫሊ ባንክ፣ የስዊዝ ባንክ፣ ሌሎችን ባንኮች ከኢትዮጵያ ጋር ማነጻጸር አይቻልም። እንዲሁ አይ የዓለምም ሁኔታ ተናግቷል የሚለውን ለመናገር ካልሆነ በስተቀር ይሄ ሬቶሪካል ነው፣ ሰብስታንቲቭ የሆነ አርጉመንት አይደለም። ስለዚህ በጣም የኢትዮጵያ መሰረታዊ የሆነ ስርዓት ወለድ የሆነ ችግር አለ። ኢኮኖሚው እያደገ ለመሄድ የሚችለው ፍትሃዊ የሆነ ህዝብን ያማከለ የልማት ሞዴል ስንከተል ብቻ ነው። ያ ካልሆነ ልንወጣው አንችልም። ሲክሊካል የሆነ ችግር ውስጥ ገብተናል የኢትዮጵያ ኢኮኖሚ።
ጠቅላይ ሚኒስትሩ በአገር ውስጥ በተለይ በስንዴ በኩል የተትረፈረፈ ምርት መኖሩን ቢገልጹም ባለሙያዎች ግን ይህ አገር ውስጥ ካለው የስንዴ እጥረትና ውድነት ጋር የሚቃረን ነው ይላሉ። ለአሜሪካ
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ክብራትና ክብራን አድማጭ ተመልካቾቻችን ለማክሰኞ ምሽት ያሰናዳናቸውን በዚሁ ማጠናቀቃችን ነው። ያስተናገድኳችሁ አሉላ ከበደ፣ አቀናባሪው ኤልያስ አስማረ፣ የስቱዲዮ ድምጽ እና ምስል አቀናባሪያችን ቀደም ብያል አስተዋወቅኩም ጃን ድራይደን፣ ከተቀሩ ባልደረቦቻችን ጋር በመሆን በዚሁ ተሰናበትን። ነገ ረቡዕ ምሽት 3 ሰዓት ላይ እንመለሳለን። ለአሁኑ በእኔ በኩል ሰላም፣ ደህና እደሩ። Thank you.